ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሚያዝያ 18 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ አት ፖንቲፊክስ በተሰኘውና ከ42 ሚሊዮን በላይ ተከታዮች ባሉት የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት እውነተኛ ደስታን የሚሰጠን እግዚአብሔር ብቻ ነው። ይህንን እውነተኛ ደስታ በሀብት፣ በጊዜያዊ ደስታና በሥልጣን ውስጥ የምንፈልግ ከሆንን ግን ጊዜ እያባከንን እንገኛለን ማለታቸው ተገልጿል። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ቤተ ክርስቲያን ሁልጊዜ ከራሷ ባሻገር የምትጓዝ፣ ሁሌም ቢሆን በእንቅስቃሴ ላይ የምትገኝ ልትሆን ይገባታል ማለታቸው መገለጹን የሚያመለክት ዜና በቅድሚያ እናስደምጣችኋለን። በማስከተልም ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሚያዝያ 1 2010 ዓ.ም ለንባብ ያበቁትን ሐዋርያዊ ቃለ ምዕዳን ክፍል 9 እናስደምጣችኋለን። በመጨረሻም እምነታችን ይህ ነው የተሰኘውና ዘወትር ሐሙስ በዚህ ሰዓት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል ወደ እናንተ አድማጮቻችን የምናደርሰውን ሳምንታዊ ዝግጅት እናስደምጣችኋለን። በዛሬው ለዝግጅታችን በኢትዮጵያ የካቶሊክ ቤተ ክርስቲያን የፍራንቺስካውያን ማኅበር የበላይ አለቃ የሆኑት ክቡር አባ ገብረ ወልድ ገብረ ጻድቅ የቅዱሳን አማላጅነት በሚል ርዕስ ያዘጋጁትን አስተምሮ ክፍል ሁለት እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሚያዝያ 16 2010 ዓ ም በቫቲካን በሚገኘው በቅድስት ማርታ የጸሎት ቤት ካህናት ደናግላልና ምእመናን በተገኙበት ባሳረጉት መሥዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት ቤተ ክርስቲያን ሁልጊዜ ከራሷ ባሻገር የምትጓዝ ሁሌም ቢሆን በእንቅስቃሴ ላይ የምትገኝ ልትሆን ይገባታል ማለታቸው ተገለጸ። የተወሰኑ ምርጥ የሆኑ ሰዎች ራሳቸውን በራሳቸው ቆልፈው የሚኖሩባት ስፍራ ሳይሆን ቤተ ክርስቲያን ሚስዮናዊ በመንፈስ ቅዱስ በመተማመን ሁልጊዜም ቢሆን በጉዞ ላይ መሆን ይኖርባታል ማለታቸውም ተገልጿል። አንድ ሰው ቤተ ክርስቲያን ሚዛንን በተመለከተ ሲናገር እንደሰማሁት የቤተ ክርስቲያን ሚዛንና የብስክሌት ሚዛን አንድ እንደሆኑ ይናገር እንደነበረ ያስታወሱት ቅዱስነታቸው አንድ በብስክሌት የሚሄድ ሰው ብስክሌቱን ካቆመ ይወድቃል፣ ነገር ግን በጉዞ ላይ ከሆነ ቀጥ ብሎ ወደፊት እንደሚጓዝ ሁሉ በዚህም መሰረት ቤተ ክርስቲያን ወደፊት የምትጓዝ እንጂ በአንድ ቦታ ብቻ ቀጥ ብላ የምትቆም ከሆነ ትወድቃለች ብለዋል። ሕይወት ሰጪ የሆነ ሕግ ተቀብለዋል፣ ነገር ግን ይህንን ሕግ በጣም ገድበው ይዘውታል ያሉት ቅዱስነታቸው ይህንን ሕይወት ሰጪ የሆነውን ሕግ ወደ ጽንሰ ሐሳብ በመቀየር በዚያ ዙሪያ ብቻ መውጫ አጥተው በመሽከርከር ይህንን በተመለከተ አንድ አዲስ ነገር በሚፈጠርበት ወቅት ይህ አዲስ ነገር ለእነርሱ ማስፈራሪያ ይመስላቸዋል ብለዋል። ሁልጊዜም እስከ ዓለም ፍጻሜ ድረስ ሳይቀር በመንፈስ ቅዱስ ላይ ተቃውሞ መድረሱ የማይቀር እንደሆነ የገለጹት ቅዱስነታቸው ነጻነታችንን የሚገፈንን ክፉ የሆነ መንፈስ በመቃወም በተቃራኒው በመንፈስ ቅዱስ አማካይነት ከእግዚአብሔር ዘንድ ብቻ የሚመጣውን መልካምና አዲስ ነገር ለመቀበል እንዲሁም በማስተዋል ጥበብ ተሞልተን ወቅታዊ የሆኑ ምልክቶችን በመመልከት በወቅቱ ተገቢውን ውሳኔ ማድረግ እንችል ዘንድ ጌታ ጸጋውን እንዲሰጠን ልንጠይቀው ይገባል ብለዋል። መንፈስ ቅዱስ ለሚያቀርብልን ጥሪ በፍጹም ራሳችንን መዝጋት የለብንም ያሉት ቅዱስነታቸው ብዙን ጊዜ የሰው ልጆች መንፈስ ቅዱስ ለሚያቀርብላቸው ጥሪ ራሳቸውን ዝግ ያደርጋሉ ብለዋል። በታሪክ ውስጥ አንድ አዲስ የሆነ ነገር በሚከሰትበት ወቅት ሰዎች ሁል ጊዜ ተቃውሞ ማንሳታቸው የማይቀር ነገር እንደሆነ የገለጹት ቅዱስነታቸው በዚህም ምክንያት በተለያዩ አጋጣሚዎች ጌታችን ኢየሱስ ክርስቶስ ለሚያቀርብልን አዳዲስ ነገሮች ሳይቀር ለመቀበል እንደሚያዳግተን ቅዱስነታቸው ጨምረው ገልጸዋል። በወቅቱ ከዮሐንስ ወንጌል ከምዕራፍ 10 ከቁጥር 22 እስከ 30 ላይ ተወስዶ በተነበበውና ፈሪሳውያንና የሕግ መምህራን ኢየሱስ የሚናገራቸውን አዳዲስና እነርሱ ያለመዷቸው ነገሮችን ለመቀበል አዳግቷቸው እንደነበረ በሚገልጸው የቅዱስ ወንጌል ክፍል ላይ ተንተርሰው ስብከታቸውን የቀጠሉት ቅዱስነታቸው በወቅቱ የነበሩ የሕግ መምህራን ኢየሱስ የሚናገራቸውን አዳዲስ ነገሮች ላለመቀበል ራሳቸውን ዝግ አድርገው እንደነበረም ቅዱስነታቸው ጨምረው ገልጸዋል። እነዚህ የሕግ መምህራን በራሳቸው ላይ ብቻ ያተኮሩ ለመንፈስ ቅዱስ ሥራና አዲስ ለሆኑ የኢየሱስ አስተምሮች ደንታ የማይሰጡ ራሳቸውን ዝግ ያደረጉ መሆናቸውን በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው በተለይም ደግሞ የራሳቸውን ቃልና አስተሳሰብ ባሪያ በመሆናቸው የተነሳ ይህንን በወቅቱ ይታይ የነበሩ ምልክቶችን በማየት በማስተዋል ጥበብ የተሞላ ውሳኔ የማድረግ ችሎታ እንዳልነበራቸው ቅዱስነታቸው አስታውሰዋል። ነገር ግን የእግዚአብሔር ልጆች የሆኑት ሁሉ ልክ እንደ መጀመሪያዎቹ ሐዋርያት ማለት ነው፣ መንፈስ ቅዱስን ባማከለ መልኩ እንደሚንቀሳቀሱ የገለጹት ቅዱስነታቸው ሁል ጊዜም ቢሆን እንዲህ ይደረግ ስለነበር ከዚህ ውጪ መውጣት አልችልም የሚለውን አስተሳሰብ በማስወገድ በትሕትና የእግዚአብሔርን ቃል ለሁሉም ማዳረስ ይኖርብናል ብለዋል። ሐዋርያት ለመንፈስ ቅዱስ ታዛዥ በመሆን መንፈስ ቅዱስ ወደሚመራቸው ስፍራ ሁሉ ይጓዙ እንደነበረ ያስታወሱት ቅዱስነታቸው በሐዋርያት እንቅስቃሴ ውስጥ በማዕከልነት የነበረው ሕግ ሳይሆን መንፈስ ቅዱስ ነው ብለዋል። በዚህም ምክንያት በሐዋርያት ዘመን የነበረችው ቤተ ክርስቲያን ከራስዋ ባሻገር በመሄድ ላይ የነበረች ተንቀሳቃሽ የሆነች ቤተ ክርስቲያን እንደነበረች ያስታወሱት ቅዱስነታቸው ከመንፈስ ቅዱስ የሚመጡትን ወቅታዊ ምልክቶች በመመልከት ቤተ ክርስቲያን ወደፊት ተራማጅ መሆን ይኖርባታል ካሉ በኋላ ስብከታቸውን አጠናቀዋል። ክቡራንና ክቡራት አድማጮቻችን ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሚያዝያ 1 2010 ዓ.ም ለንባብ ያበቁት ሦስተኛው ቃለ ምዕዳናቸው አምስት ምዕራፎች ያሉትና 177 አንቀጾችን አቅፎ የያዘ እንደሆነ ቀደም ሲል መዘገባችን ይታወሳል። ቀደም ባሉት ጊዜያት እንደገለጽነው የመጀመሪያው ምዕራፍ ለቅድስና የቀረበ ጥሪ በሚል አርዕስት የቀረበ እንደነበረ መግለጻችን የሚታወስ ሲሆን ቀደም ባሉት ጊዜያት ባስተላለፍነው ዝግጅታችን ለቅድስና የቀረበ ጥሪ በሚለው የምዕራፍ 1 አርዕስት ስር የሚያበረታቱንና አብረውን የሚጓዙ ቅዱሳን አብረውን አሉ። ቅዱሳን ለእኛ ቅርቦቻችን ናቸው። እግዚአብሔር ሁሉንም ይጠራል። ቅድስና ለሁሉም ሰው የቀረበ ጥሪ ነው። የኛ ተልእኮ በክርስቶስ ውስጥ መሆን ይገባዋል። ለቅድስና የሚያበቁን ተግባራት ቅድስና ሕያውና ሰብአዊ መሆንን ይጠይቃል የሚሉ ንዑስ አርዕስቶች የሚገኙበትና ከአንቀጽ 3 እስከ 34 ያሉትን አቅፎ መያዙን ቀደም ሲል መዘገባችን ይታወሳል። ይህ ምዕራፍ 1 ጠቅለል ባለ ሁኔታ ቅድስና እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ በማለት እግዚአብሔር ለሁላችን ያቀረበልን ጥሪ መሆኑን በመግለጽ ቅድስና ለተወሰኑ ሰዎች ብቻ የቀረበ ጥሪ ሳይሆን ሁሉንም የሰው ልጆች ያካተተ ጥሪ እንደሆነ የሚገልጽ ምዕራፍ ነው። ስለዚህም ስለ ቅድስና ስናስብ ቅድስና ከእኛ በጣም ርቆ የሚገኝ ነገር አድርገን ለገዳማውያን፣ ለቄሳውስትና ለመሳሰሉ ብርቱና መንፈሳዊ ለሆኑ ምርጥ ሰዎች ብቻ የተሰጠ ወይም የተተወ አድርገን መቁጠር እንደሌለብን የሚመክር ምዕራፍ ሲሆን በአጠቃላይ ቅድስና ሁላችንንም የሚመለከትና በየቀኑ በምናደርጋቸው ትናንሽ በጎ ተግባራት የሚገለጽ መሆኑን በስፋት የሚያትት ምዕራፍ እንደሆነ ቀደም ሲል መዘገባችን ይታወሳል። በምዕራፍ 2 ውስጥ ደግሞ ሁለቱ ረቂቅ የቅድስና ጠላቶች በሚል አርዕስት የቀረበ ሲሆን እነዚህም ሁለቱ ረቂቅ የቅድስና ጠላቶች የሚባሉት በእንግሊዘኛው ሞደርን ፕሌጃኒዝም፣ በአማርኛው በግርድፉ ሲተረጎም እያንዳንዱ ሰው ምንም አይነት መለኮታዊ ኃይል ሳይታከልበት ራሱን ማዳን ይችላል የሚለው ጽንሰ ሐሳብ በአሁኑ በዘመናዊ ዓለማችን ውስጥ በሰፊው እየተንጸባረቀ ያለ ርዕዮተ ዓለማዊ አስተሳሰብና ሁለተኛው ደግሞ ሞደርን ኖስቲሲዝም የተሰኘው ርዕዮተ ዓለም ሁሉንም ነገር በእውቀት አማካይነት መድረስ ይቻላል፣ ምስጢራዊ የሆኑ ነገሮችን ሳይቀር በእውቀት አማካይነት መርምሮ መድረስ ይቻላል የሚሉ ርዕዮተ ዓለም አስተሳሰቦች አደገኛና ረቂቅ የቅድስና ጠላቶች መሆናቸውን በመግለጽ የሰው ልጆች ያለ እግዚአብሔር እርዳታ ደስተኛ መሆን እንደማይችሉ በሰፊው የሚያትት ምዕራፍ እንደሆነ በትላንትናው ለስርጭታችን መዘገባችን ይታወሳል። በአጠቃላይ እነዚህ ሁለቱ ረቂቅ የቅድስና ጠላቶች የሚባሉት የሰው ልጅ ያለምንም መለኮታዊ ኃይል ጣልቃ ገብነት ራሱን በራሱ ማዳን ይችላል የሚለውና እንዲሁም ሁሉንም ነገር በእውቀት ብቻ ምክንያታዊ በመሆን ብቻ ማሸነፍ መዳን ይቻላል የሚሉት አስተሳሰቦች በጣም አደገኛ የሆኑ አስተሳሰቦች በመሆናቸው የተነሳ ሁለቱ ረቂቅ የቅድስና ጠላቶች በመባል በቅዱስነታቸው ተፈርጀዋል። በዛሬው ለስርጭታችን በክፍል 9 ዝግጅታችን ደግሞ በጌታ ብርሃን በሚል አርዕስት የሰፈረውን ጽብት ጠቅለል ባለ መልኩ እናስደምጣችኋለን። አብራችሁን በመሆን እንድትከታተሉ ከወዲሁ እንጋብዛለን። ምዕራፍ 3 በጌታ ብርሃን። ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሚያዝያ 1 2010 ዓ.ም ለንባብ ያበቁት ሐዋርያዊ ቃለ ምዕዳናቸው ሦስተኛ ምዕራፍ በጌታ ብርሃን የሚል አርዕስት የተሰጠው ሲሆን በስሩም ከአንቀጽ 63 እስከ አንቀጽ 109 ሰፍሮ ይገኛል። ይህ ምዕራፍ ለየት ባለ ሁኔታ ትኩረት የሰጠውና ማዕከል ያደረገው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ በምዕራፍ 5 ላይ የተጠቀሰውን ኢየሱስ በተራራ ላይ ሆኖ ያስተማረውን ትምህርት እውነተኛ ደስታ በሚል አርዕስት የሰፈረውንና በማቴዎስ ወንጌል በምዕራፍ 25 ላይ የሰፈረው የአስሩ ልጃገረዶች ምሳሌ ላይ ትኩረቱን ያደረገ ነው። ቅድስናን የሚያስገኝ ስብዕና ምን እንደሆነ የሚናገሩ በርካታ ንድፈ ሐሳቦች፣ የተለያዩ ማብራሪያዎችና ልዩነቶች ሊኖሩት ይችላሉ። ነገር ግን ኢየሱስ ከተናገራቸው ቃላትና ካስተማራቸው እውነታዎችና ካሳያቸው መንገዶች የበለጠ ግልጽ የሆነ መንገድና ዕውቀት እንደማይኖር በግልጽ ያስቀምጣል። ኢየሱስ ባስተምሮው በመንፈስ ራሳቸውን ዝቅ የሚያደርጉ መንግሥተ ሰማይ የነርሱ ስለሆነች ደስ ይበላቸው በማለት ቅድስና የሚገኘው ትሑት በሆነ ልብ ብቻ እንደሆነ የሚገልጽ ምዕራፍ ሲሆን በማቴዎስ ወንጌል በምዕራፍ 5 ላይ የተጠቀሱትን የተራራ ላይ ስብከቶች የክርስቲያኖች ልዩ የመታወቂያ ወረቀታቸው እንደሆነ በሰፊው ያትታል። በዚህ መልኩ ኢየሱስ በተራራ ላይ የሰበከው ስብከት ቀደም ሲል በምዕራፍ 2 ላይ እንደተገለጸው ሁለቱ ረቂቅ የቅድስና ጠላቶች የሚባሉትን ፕሌጃኒዝም በአማርኛው በግርድፉ ሲተረጎም እያንዳንዱ ሰው ምንም አይነት መለኮታዊ ኃይል ሳይታከልበት ራሱን በራሱ ማዳን ይችላል የሚለውና በአሁኑ በዘመናዊ ዓለማችን ውስጥ በስፋት እየተንጸባረቀ ያለ ርዕዮተ ዓለማዊ አስተሳሰብና ኖስቲሲዝም የተሰኘው ርዕዮተ ዓለም ሁሉም ነገር በእውቀት አማካይነት መድረስ ይቻላል፣ ምስጢራዊ የሆኑ ነገሮችን ሳይቀር በእውቀት አማካይነት መርምሮ መድረስ ይቻላል የሚለው አደገኛና ረቂቅ የቅድስና ጠላቶችን ለመቃወም የሚበጁንን መሳሪያዎች እንደሆኑ የሚገልጽ ምዕራፍ ሲሆን ቅድስና የሚገኘው በእውቀት ወይም በራሳችን ኃይል ሳይሆን ለእግዚአብሔርና ለቃሉ ታማኝ ለሆኑ ራሳቸውን ለሌሎች አሳልፈው የሚሰጡ ትሑት የሆኑ ሰዎች እውነተኛ ደስታን እንደሚያገኙ በአጽንኦት ይገልጻል። አንድ ሰው ጥሩ ክርስቲያን ለመሆን ምን ማድረግ አለበት ብሎ ራሱን ሊጠይቅ ይችል ይሆናል። መልሱም በጣም ቀላልና ግልጽ ነው። በማቴዎስ ወንጌል በምዕራፍ 5 ከቁጥር 3 እስከ 12 የተጠቀሰውን የተራራው ላይ ስብከት የሚለውን አስተምሮ እያንዳንዱ ሰው እግዚአብሔር በሰጠው ጸጋ በመታዘዝ ተግባራዊ በሚያደርግበት ወቅት ጥሩ ክርስቲያን ለመሆን እንደሚችል የሚገልጹ አንቀጾች በስፋት የሚገኙበት ምዕራፍ ነው። ደስተኛ ወይም የተባረከ የሚሉት ቃላት ቅዱስ ከሚለው ቃል ጋር ተመሳሳይ እንደሆኑም ይገልጻል። ራሳቸውን አሳልፈው በመስጠት ለእግዚአብሔርና ለቃሉ ታማኝ የሆኑ ሰዎች ሁሉ እውነተኛ ደስታ ያገኛሉ በማለት የእውነተኛ ደስታ ምንጭ መልካም ተግባር ማከናወንና ለእግዚአብሔር ቃል ታማኝ መሆን እንደሆነ በስፋት የሚያትት ክፍል ነው። ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቺስኮ በሚያዝያ 1 2010 ዓ ም ደስ ይበላችሁ ሐሴትም አድርጉ በሚል ርዕስ ያሳተሙትን ሐዋርያዊ ቃለ ምዕዳን ክፍል 9 ዝግጅት ነበር። በነገው ዕለት ክፍል 10ን እናስደምጣችኋለን። አብራችሁን በመሆን እንድትከታተሉ ከወዲሁ እንጋብዛለን።
ክቡራንና ክቡራት አድማጮቻችን እምነታችን ይህ ነው በሚል ርዕስ ወደ እናንተ አድማጮቻችን ዘወትር ሐሙስ በዚሁ ሰዓት የምናቀርበው ሳምንታዊ ዝግጅታችን አሁን ጀመረ። በዛሬው ዕለት የምናቀርብላችሁ አስተምሮ በኢትዮጵያ ካቶሊካዊት ቤተክርስቲያን የፍራንቺስካውያን ማህበር ካህን በሆኑት በክቡር አባ ገብረወልድ ገብረጻድቅ የቅዱሳን አማላጅነት በሚል ርዕስ ባለፈው ሳምንት ካሰማናችሁ አስተምሮ ቀጣይ ክፍል ይሆናል። አቅራቢዋ ማክዳ ዮሐንስ ነኝ። አብራችሁን ቆዩ። ለመሆኑ አማላጅ ስንል ምን ማለታችን ነው? በሁለት በተጣሉ ሰዎች መካከል ወይም በሁለት ቡድን መካከል ገብቶ እንዲስማሙ እንዲታረቁ ሁኔታዎችን የሚያመቻች ማለትም በበደለኛና በተበዳዩ ወይም በመህረት ሰጪ በጠያቂና በተጠያቂ መካከል ገብቶ እርቅን ስምምነትን ለመፍጠር የሚተጋ አገናኝ ነው። የእርሱ ማንነት ከይቅርታ ሰጪና ከይቅርታ ጠያቂ ጋር አንድነት ያለው አካል ማለትም እርቅን ለማስገኘት ከሁለቱ ወገኖች ጋር የተጠበቀ ቅርበት ያለው መሆን ነው። አማላጅ የሚል ቃል በመጽሐፍ ቅዱስ ሁለት ትርጉሞች አሉት። የመጀመሪያው ማዕከላዊ አገናኝን የሚያመለክት ነው። ለምሳሌ ሐዋርያው ጳውሎስ ክርስቶስ ማዕከላዊ አገናኝ እንደሆነ ሲናገር የሚከተለውን ብሏል። እግዚአብሔር አንድ ነው፣ በመካከል ሆኖ እግዚአብሔርንና ሰውን የሚያስታርቀውም አንድ ነው። እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ። ክርስቶስ ማዕከላዊ አገናኝ ሊሆን የቻለው እንዴት ነው? እርሱ በአንድ በኩል ፍጹም ሰው ስለሆነ ሕዝብን ወክሎ የሰዎችን የኃጢአት ካሳ ለእግዚአብሔር የሚያቀርብ ሲሆን፣ በሌላ በኩል ደግሞ ፍጹም እግዚአብሔር ስለሆነ ለሰዎች የኃጢአት ስርየትን መስጠት ስለሚችል ነው። ማንነቱ በአንድ ጊዜ የስብእናና የመለኮት ሙላት ስለሆነ እርሱ ሰውን ከአምላክ ጋር አምላክን ከሰው ጋር የሚያገናኝ ነው። ይህም ብቻ ሳይሆን እርሱ በሰውነቱ እርቃችን ነው፣ ሰላማችን ነው። ሁለተኛ ትርጉም ደግሞ በማዕከላዊ አገናኝ ትሩፋት በመሳተፍ ሰዎችን ከእግዚአብሔር ጋር የሚያገናኙትን በዚህ ምድር ያሉትንና በክርስቶስ ያረፉትን ቅዱሳኖችን ያመለክታል። እዚህ ላይ ከሁሉ በፊት ልናሰምረው የሚገባን እውነት እነዚህ ቅዱሳኖች ወይም አማላጆች ራሳቸው የጸጋ፣ የምህረት፣ የፈውስ ወዘተ ምንጮች ሳይሆኑ ከክርስቶስ የተሰጣቸውን ስጦታ ለሌሎች የሚያስተላልፉ ትሑታን መሳሪያዎች መሆናቸውን ነው። ከአምላክ ከተሰጣቸው በቀር የራሳቸው የሆነ የአማላጅነት ስልጣን አለመኖራቸውን ነው። የራሳቸው የሆነ በረከትን ሳይሆን ከጌታ የተሰጣቸውን ነው ለሌሎች የሚያድሉት። የእነርሱ የአማላጅነት ሚና በክርስቶስ ማዕከላዊ አገናኝነት መሳተፍ ወይም መተባበር ነው። የአማላጅነታቸውም ሥራ ውጤታማ ሊሆን የሚችለው በክርስቶስ አማካኝነት ከክርስቶስ ጋርና ለክርስቶስም ብቻ ነው። የቅዱሳን አማላጅነት ብቸኛ የክርስቶስን አስታራቂነት በምንም መልኩ አያደበዝዝም፣ አያሳንስም፣ አይቀንስም። ይልቁንም የክርስቶስ አማላጅነት ሥራ ጎልቶ እንዲታይ ያደርጋል። በዓይናችን ልናየው፣ በእጆቻችን ልንዳስሰው፣ በጆሮአችንም ልንሰማው የማንችለው የማይታይ ክርስቶስ በትሑታን አገልጋዮቹ አማካኝነት ዛሬም በዘመናችን በመካከላችን ሕያውና የሚሠራ መሆኑን ያሳያል። ምክንያቱም አማላጆች ሁሉ የአማላጅነትን ኃይል የሚያገኙት ከአንዱ ከክርስቶስ ነው። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያዳመጣችሁት እምነታችን ይህ ነው በሚል አርዕስት ከሬዲዮ ቫቲካን የአማርኛው ክፍል ዘወትር ሐሙስ በዚህ ሰዓት የሚቀርብላችሁ ዝግጅት ነው። ዛሬ የሰማችሁት በኢትዮጵያ ካቶሊካዊት ቤተክርስቲያን የፍራንሲስካውያን ማህበር ካህን በሆኑት በክቡር አባ ገብረ ወልድ ገብረ ጻድቅ የቅዱሳን አማላጅነት በሚል አርዕስት የተዘጋጀውን አስተምሮ ነው። የዚህን አስተምሮ ቀጣይ ክፍል በሚቀጥለው ሳምንት ይዘንላችሁ እንቀርባለን። አብራችሁን ስለቆያችሁ ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን፣ የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።